የሚያስታውቁን ሐሳብ አብረን እንመለከታለንና ማርቆስ ምዕራፍ 14 ከቁጥር 12 ጀምሮ እስከ 25 አነባዋለሁኝ። እንደዚህ ይላል። ፋሲካን በሚያደርጉበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ሄደን ልናሰናዳ ትወዳለህ አሉት። ደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፦ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰውም ይገናኛችኋል፣ ተከተሉት። የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ወዴት ነው ይላል በሉት። እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያችኋል፣ በዚያም አሰናዱልን። ደቀ መዛሙርቱም ወጡ፣ ወደ ከተማም ሄደው እንዳላቸው አገኙ፣ ፋሲካንም አሰናዱ። በመሸ ጊዜ ከአስራ ሁለቱ ጋር መጣ። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱ ከእኔ ጋር የሚበላው አሳልፎ ይሰጠኛል አለ። እነርሱም ያዝኑ፣ እያንዳንዳቸውም እኔ ይሁንን ይሉ ጀመር። እርሱም መልሶ ከአስራ ሁለቱ አንዱ ከእኔ ጋር ወደ ውጭቱ እጁን የሚያጠልቀው ነው። የሰው ልጅ ስለ እርሱ እንደ ተጻፈ ይሄዳል፣ ነገር ግን የሰው ልጅ አሳልፎ ለሚሰጥ ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አላቸው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸውና እንካችሁ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው፣ እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣም አላቸው። የመጨረሻውን እራት ኢየሱስ አብሮ ከደቀ መዛሙርቱ ጋር የተመገበበት አዲሱ ኪዳንም ደግሞ የተጀመረበት የትክክለኛው የፋሲካን ትርጉም ያገኘበትን ሐሳብ ነው እዚህ ጋር የምንመለከተው እና ኢየሱስ ክርስቶስ የመጨረሻውን እራት በክርስቶስ ያለውን አዲሱን ኪዳን እንግዲህ ከደቀ መዛሙርቱ ጋር ሲያደርግ በዚህ ውስጥ እንግዲህ እኛ አለን፣ የተቀረበው ዓለምም ሁሉ አለ እና ኢየሱስ ለመከራው እየተዘጋጀ ራሱን እያዘጋጀ ደቀ መዛሙርቱ የሚያነሱት ጥያቄ እንዳለ ሆኖ ኢየሱስም ደግሞ የሚሰጣቸው በጣም በፈረንጅኛው አፍ በጣም ስፔሲፊክ የሚሉት አይነት ትዕዛዝ ነው የሚሰጣቸው እና ትሄዳላችሁ፣ እንስራ የተሸከመ ወንድ ሰው ታገኛላችሁ፣ ተከተሉት። ተከትላችሁትም ሄዳችሁ የቤቱን ባለቤት የክርስትና እውነት በጣም በታዛዥነት ላይ የተመሰረተ እውነት ነው። ክርስቶስን ስንከተል በጭፍን አይደለም የምንከተለው፣ ነገር ግን የሚለው ነገር እውነት ስለሆነ ነው። ኢየሱስ ክርስቶስ ለእነዚህ ሰዎች የሰጣቸው ትእዛዝ ስትመለከቱት እንደዚህ አይነት ሰው ታገኛላችሁ፣ ተከትላችሁት ሂዱ፣ የዛ ቤት ባለቤት ታናግሩታላችሁ፣ ያ ሰውዬ ደግሞ ቦታውን ይሰጣችኋል። በጣም በሞኝነት የሚደረግ አይነት ትእዛዝ ነው። መጽሐፍ ቅዱሳችን ስለ ክርስትና ሲናገር አንደኛ ቆሮንቶስ ምዕራፍ 1 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነው ብሎ ይናገራል አይደለ? ስለዚህ የዚህን ዓለም ጥበብ እግዚአብሔር ሊያሳፍር ስለፈለገ የዓለምን ምን መረጠ ነው የሚለው፣ ሞኝ ነገር መረጠ። ምክንያቱም እናንተ አለ ጳውሎስ ሲናገር እንደ ሌሎች ባለጠጎች እንደ ሌሎች አዋቂዎች ጥበበኞች አልነበራችሁም፣ ነገር ግን የዓለምን ትንሽ በጣም በቃ ትናንሽ የሚባሉትን እነሱን መረጠ። ኢየሱስ ክርስቶስ ሕፃናትን ወደ እርሱ ጠርቶ ስለ እግዚአብሔር መንግሥት ምሳሌ ሲናገር ምን አለ? ከአዋቂዎች ሰውረህ ለእነዚህ ለሕፃናት ስለገለጥክላቸው አመሰግናለሁኝ አለ። የእግዚአብሔርን መንግሥት ተካፋይ የሚሆን ሰው ክርስቶስን በሚለው ነገር ሁሉ ማመን አለበት። ራስህን ካድ ብሎ ሲል ኢየሱስ ክርስቶስ ያንን ጥሪ ሲጣራ ሰው ራሱን ለመካድ ፈቃደኛ መሆን መቻል አለበት። መቼም እኔ አሁን አንዳንድ ሚሊዮን ዶላር በኋላ ስትወጡ ቼክ ጽፍላችኋለሁ ብዬ ብላችሁ እና በጣም እንዳትቸኩሉ በጣም ቀስ ብላችሁ አደራችሁን ብዬ ብል በጣም ስቃችሁብኝ ነው የምትሄዱት። ምክንያቱም እንደሌለኝ ይታወቃል። ኤለን መስክ ግን እዚህ ጋር መጥቶ ያው አንዳንድ ሚሊዮን ብሎ ቢለ ምንም ጥርጣሬ የለንም አይደለ? ምክንያቱም ያለውን ነገር ስለምናውቅ ማለት ነው። እንግዲህ ኢየሱስ ክርስቶስ የሚለውን ነገር ሲል የሰማይና የምድር ፈጣሪ የሆነው ጌታ፣ ሁሉንም በእርሱ ቁጥጥር ስር የሚመራው ጌታ የሚለው ነገር እንደሚሆን ስለሚያውቅ ነው። የደቀ መዛሙርቱ ጥያቄ ምንድን ነበር? የፋሲካውን በዓል የት ነው የምታከብረው? ፋሲካ በዘጸአት ምዕራፍ 12 ላይ 12 13ን እንደው ቤት ገብታችሁ ብታነቡት የፋሲካ ትርጉም ለአይሁዳውያኑ በጣም ትርጉም አለው። ምክንያቱም እንደምናስተውሰው ከግብጽ ምድር እግዚአብሔር የእስራኤልን ህዝብ ነጻ ሲያወጣ በፋሲካ በመጨረሻው የፋሲካ በዓል ነበር ነጻነታቸውን እንዲቀዳጁ ያደረጋቸው። ፋሲካን ታስተውሱ እንደሆነ የተስተጣቸው ተዛዝ ምንድነው? እሱ በግን ያርዳሉ፣ የታረደውን በግ ደሙን በጉበኑ ላይ ይቀባሉ፣ የሞት መልአክ በዛ ምሽት ያልፋል። ያ የሞት መልአክ የግብጽን በኩር ከእንስሳት ጀምሮ እስከ ፈርዖን የመጀመሪያ ልጅ ድረስ ያሉትን ሲገድል ያ የበግ ደም ያለበትን ቤት ሳይነካ ያልፋል። ፋሲካ ማለት የሚያልፍ ማለት ነው። ማለት ሞት፣ ፍርድ፣ ቅጣት ከኛ ሲያልፍ ማለት ነው። ኢየሱስ ክርስቶስን ሐዋርያ ማን ነው መጥምቁ ዮሐንስ በተመለከተው ጊዜ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ምንድነው ያለው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ኢየሱስ ስለ ራሱ ነው እየተናገረ ያለው። ኢየሱስ ክርስቶስ ይሄ አዲስ ኪዳን በእኔ ነው የሚጀመረው፣ እኔ ነኝ የአዲስ ኪዳኑ በግ፣ የሰው ልጆችን በደል ኃጢአት የምሸከም የምከፍል። እነሱ በጣም ሊያዩት ሊረዱት የሚፈልገውን ነገር ኢየሱስ ክርስቶስ በሞኝነት በትዕዛዝ እንዲቀበሉት ይፈልግ ነበር። ደቀ መዛሙርቱ የጠየቁት ጥያቄ የፋሲካውን በዓል የት ታከብራለህ? የኢየሱስ ክርስቶስ መልስ የፋሲካውን በግ በሚታረድበት በቂጣ በዓል የመጀመሪያው ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው የፋሲካ እራት የት እንድናዘጋጅልህ ትፈልጋለህ አሉት። ኢየሱስ የመለሰላቸው መልስ ምንድን ነው? እሱ ከእርሱም ከደቀ መዛሙርቱ ሁለቱን እንዲህ ሲል ላካቸው፣ ወደ ከተማ ሂዱ፣ እንስራ ውሃ የተሸከመ በአዲሱ መደበኛ ትርጉም ነው የማነበው፣ እንስራ ውሃ የተሸከመ ሰው ይገናኛችኋል። ወንድ ነው። በባህሉ ወንዶች እንስራ አይሸከሙ፣ ሴቶች ብቻ ናቸው። በጣም አን ዩዥዋል የሆነ ነገር ነው የሚሰጣቸው፣ ስፔሲፊክ የሆነ ትዕዛዝ ማለት ነው። ስለዚህ ይህንን ሁሉ መቀበል ነበረባቸው። ከባህል የዘለለ በጣም እነሱ ከሚጠብቁት ወጣ ያለን ነገር ነው የሚነግራቸው እና ወደሚገባበት ቤት ተከተሉት። የቤቱንም ጌታም መምህሩ ከደቀ መዛሙርቴ ጋር የፋሲካን እራት የምበላበት የእንግዳ ማረፊያ የትኛው ነው ብሏል በሉት። እርሱም በሰገነቱ ላይ የተሰናዳና የተነጠፈ ሰፊ አዳራሽ ያሳያችኋል፣ እዚያ አዘጋጁልኝ። ምን ያህሎቻችን ይህንን ክፍል ስናነበው እዚህ ጋር ያለው የኢየሱስን ትዕዛዝ ኢየሱስ ሄዳችሁ የምታገኙትን ሰው ጠይቁት ብለን እንደምንረዳውና የቤቱን ባለቤት ተከትለው ሄደው የቤቱን ባለቤት ነው የሚጠይቁት። ሄደው ያገኙትን ሰው አይደለም የሚጠይቁት። በጣም ስፔሲፊክ የሆነ እንዲረዱት የሚፈልገው ትዕዛዝ አለ። ኢየሱስ ሊከተሉት የሚገባቸውን ግልጽ የሆነ ጥያቄ ነው የጠየቃቸው። የውሃ እንስራ የተሸከመ ሰው ያገኛችኋል። በጣም ባልተለመደ መልኩ እነዚህን ሰዎች ከባህሉ ወጣ ባለ ነገር ግን ለኢየሱስ ዓላማ የተዘጋጀ ማንነት ያላቸው ሰዎች ተዘጋጅተው ነበር። የኢየሱስን ትዕዛዝ መከተል ወገኖቼ፣ በእርሱ ላይ ያለንን መታመን፣ እግዚአብሔር በነገሮች ሁሉ ላይ ያለውን ባለቤትነት ታስታውሱ እንደሆነ ባለፈው የምዕራፍ 14ን ስንጀምር ቁጥር 1 ላይ ፈሪሳውያኑና እነዛ ክርስቶስን በጣም በተንኮል ሊገሉት የፈለጉ የነበሩ ሰዎች እንዲህ የተናገሩት ነገር ነበረ። የካህናት አለቆች ጸሐፎችም እንዴት አድርገው በተንኮል እንደሚይዙትና እንደሚገሉት ይፈልጉ ነበረ። የሕዝብ ሁከት እንዳይሆን በበዓል አይሁን ይሉ ነበርና። እነሱ ያሉት ምንድን ነው? እሱ በዓሉ ከወጣ በኋላ ነገሮች ከተረጋጉ በኋላ ግርግር በሌለበት ጊዜ፣ ነገሩ በእኛ ሀገር አባባል ግርግር ለሌባ ያመቻል ነው የሚባለው አይደለ? እነሱ ግን ግርግሩ በእነሱ ላይ ችግር እንዳይፈጥርባቸው ያ ግርግር ካለፈ በኋላ ኢየሱስን የሚያስፈልገውን ነገር እናደርግበታለን አይነት ነገር ነው። ግን ነገሮች በእግዚአብሔር እቅድና ሀሳብ በእርሱ ቁጥጥር ስር ይሄዳሉ እንጂ ነገሮች ሌሎች በፈለጉት መንገድ አይሄዱ። እግዚአብሔር ሉዓላዊነቱን እንመለከታለን። እግዚአብሔር የእስራኤል ሕዝብ የሞት ፍርድ በወጣበት ጊዜ በአስቴር ታሪክ በአስቴር መጽሐፍ ውስጥ ስትመለከቱ በቃ ያለቀ ጉዳይ እኮ አይደለ? የአስቴር በዛ ንጉሱ ባለበት ስፍራ ለመግባት የመጨረሻ የነበራት እድል ምንድን ነው? እሱ ንጉሱ የወርቁን ዘንግ ከዘረጋላት ብቻ ነው መግባት የምትችል። ያቺ በጣም በተወሰነ ሰከንድ ውስጥ ያለው ሁኔታ የእስራኤል ሕዝብ እንዲኖርም እንዳይኖርም ይወስናል። የታሪክ አካሄድ በእግዚአብሔር እጅ ውስጥ ነው ያለው። እኔና የእናንተ የማይመስሉ መንገዶች ሁኔታዎች ነገሮቻችን በእግዚአብሔር እጅ ውስጥ ነው ያሉት። ደቀ መዛሙርቱ ያደረጉት ነገር ምንድነው? እሱ ኢየሱስ ክርስቶስ የሰጣቸውን ትእዛዝ መከተል። ያገኙትን ሰውዬ አይደለም የጠየቁት፣ የጠየቁት የቤቱን ባለቤት ስፔሲፊክ የሆነ ትእዛዝ። የቤቱን ባለቤት ትጠይቁታላችሁ ወገኖች፣ የጌታን ትእዛዝ የጌታን ድምፅ እናስተውለዋለን ወይ? ኢየሱስ ክርስቶስ የነገርኳችሁን ያደረግኩላችሁን ታስተውላላችሁን ብሎ ይላቸዋል አይደለ? ምክንያቱም እንድናስተውለው ስለሚፈልግ ደግሞ ደጋግሞ እውነት እውነት እላችኋለሁ፣ በጣም ትኩረት እንዲሰጡት ስለሚፈልግ ማለት ነው። ደቀ መዛሙርቱ በጣም በእሽታ ነው የእሱን ሐሳብ ለማስተናገድ ፈቃደኛ ሆነው የሄዱት። ደቀ መዛሙርቱ ወጥተው ወደ ከተማይቱ ሄዱ። ማንኛውንም ነገር ኢየሱስ እንዳላቸው ሆኖ አገኙት። መታዘዛቸው ከሚፈጸመው ነገር ጋር ሲገጣጠም ታያላችሁ። በቃ መልኩን ሲይዝ ማለት ነው። ኢየሱስ ክርስቶስ በተወለደ ጊዜ መላእክቶች ክብር በአርያም በምድር ብለው በዘመሩ ጊዜና እነዛን እረኞች የመሲሁን መወለድ ካበሰሩላቸው በኋላ አንድ የሚለው ነገር አለ። ሉቃስ ወንጌል ምዕራፍ 1 ላይ ሄደው ማርያምንም በግርግምም የተኛውን ኢየሱስን ባዩ ጊዜ ልክ መልአኩ እንደነገራቸው ሆኖ አገኙት ይላል። ልክ መልአኩ እንደነገራቸው ሆኖ አገኙት። መታዘዛችን ነው በስተመጨረሻ ላይ እግዚአብሔር የተናገረው ነገር ሆኖ እንደሚሆን የምናገኘው። የኔና የእናንተ መታዘዝ በእርሱ ላይ ያለን መታመንን መግለጫ ማሳያ ነው። ማርያምን በልቧ ትጠብቀው ነበረ የሚል ቃልም አለ። ስለ ያዕቆብም ሲናገር ያዕቆብ ላይ በዘፍጥረት ላይ ዮሴፍ የተናገረውን ህልም ከሰማ በኋላ ያዕቆብ በልቡ ይጠብቀው ነበረ ይላል። እግዚአብሔር ሲናገር ያደርገዋል። እግዚአብሔር ይሄ ነው ብሎ ካለ ያ ነገር ይሆናል ማለት እኛ ተስማማንም አልተስማማንም ተቀበልነውም አልተቀበልነውም ማለት እሽታችን በጣም ቁልፍና ወሳኝ ነው ወገኖች። አንዳንዴ ሞኝነት የሚመስለው የእግዚአብሔር ትእዛዝ ጳውሎስ የተናገረለት የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል አይደለ? ስለዚህ ጴጥሮስ ከጓደኞቹ ጋር ሆኖ ሉቃስ ወንጌል ምዕራፍ 5 ላይ ታስታውሳላችኋል። ጴጥሮስ ከጓደኞቹ ጋር ሆኖ አሳ ለማጥመድ ሌሊቱን ሙሉ ደከሙ ይላል አይደለ? ግን አንድም አላገኙም። ከዛ ጠዋት ላይ እንትናቸውን እያጠቡ ማለት ነው፣ አሳ ማጥመጃ እንትናቸውን ወጥም እንትናቸውን እያጠቡ ኢየሱስ መጣና በመርከቡ ላይ እንዲቀመጥ ፈቀዱ፣ እንዲፈቅዱለት ጠየቃቸው፣ ተቀመጠ። ከዛ በኋላ ካስተማረ ከሰበከ በኋላ አይ ቲንክ እኔ ሳስበው ማለት ነው እነሱ አጥበው መረባቸውን አጥበው ጨርሰው አይነት ነገር በቃ ለመሄድ እየተዘጋጁ እያለ ምን ይላቸዋል? ወደ ጥልቁ ገፋ አድርጉትና መረባችሁን ጣሉ። በጣም አይመስልም አይደለ? እነሱ በጣም ኤክስፐርቶች ናቸው፣ ያውቃሉ። ስለመታዘዝና ስለ እሽታ ነው የማወራው። አሁን እነዚህ ሰዎች ኢየሱስ ክርስቶስ ያላቸውን ስፔሲፊክ የሆነ ትእዛዝ፣ እንስራ የተሸከመ ሰው ታገኛላችሁ፣ ተከተሉት፣ ተከትላችሁ ሄዳችሁ የቤቱን ባለቤት ጠይቁት፣ ኢየሱስ ክርስቶስ ወደ ጥልቁ ግፉትና መረባችሁን ጣሉ። ጴጥሮስ የመለሰለት መልስ ምንድን ነው? እሱ ጌታ ሆይ ሌሊቱን ሙሉ ደክመናል ግን አላገኘንም፣ አንተ ግን ካልክ አል በቃ የመጨረሻ ያለን እድል ምንድን ነው? እሱ አንተ ካልክ ነው። በሞኝነት በእሽታ አንተ ካልክ ምንም እንኳን ሌሊቱን ሙሉ አሳ ለማጥመድ ሞክረው ቢያቅታቸውም አንተ ግን ካልክ፣ ሞኝነት የሚመስል እሽታ። ወገኖች የኢየሱስ ክርስቶስን ቃል መታዘዝ የሰውን አመክንዮ ሎጂክ ማለት ነው። የሰውን አስተሳሰብ አመለካከት በጣም ያለፈን ባልተለመደ መልኩ ልክ ያኛውን ሰውዬ እንስራ ተሸክሞ እንዳገኙት እንስራ መሸከሙ ባህሉን መጣሱ ሳይሆን በዛ ሉዓላዊ በሆነው የእግዚአብሔር አሰራር ውስጥ ያለ የሚፈጸም የሚከናወን ታሪክ አለ። የታሪክን ፍሰት እግዚአብሔር ይመራል። ምንም በቃ እኛ ይግባንም አይግባንም እግዚአብሔር ይመራል። ስለዚህ እነዚህ ሰዎች በየትኛውም አይነት መልኩ አሳ የሚጠመደው በቀን እንዳልሆነ ቢያቁም ሳይንሱ ቢያስረዳም አይነት ነገር ያ ነገር ቢሆንም ኢየሱስ ክርስቶስ ግን በቃ ሂዱ ጣሉ አገኙ አላቸው። የእውነትም ጥለው እኮ መረቡ በጣም ስላልቻለ ሌሎች ጓደኞቻቸውን ሁሉ ጠሩ ይላል አይደለ? ታሪኩን ምዕራፍ 5 ላይ ስትመለከቱ። ስለዚህ እግዚአብሔር ኃይሉን ለመግለጥ እኔና የናንተ አላረል በቃ በአስተሳሰብ ባመለካከት በአመክንዮ ከርሱ ጋር መስማማታችንን አይደለም የሚፈልገው መታዘዛችንን የሚፈልገው አሜን ምናችንን ነው የሚፈልገው 5000ዎችን ሲመግብ ጌታ ምን አላቸው ምን ያህል የሚበላ ነገር አላችሁ አይ 2 አሳ 5 እንጀራ አለን በጣም አሁንም በሎጂክ ነው እንግዲህ በሎጂክ ስንሄድማ ይሁን ነገር ነው አይደል ግን የሞኝ ትእዛዝ የተሰጣቸው ትእዛዝ ምንድነው እሱ በቃ አስቀምጧቸው አይደል በመደብ አድርጋችሁ አስቀምጧቸው እነዚህ ሰዎች በምን በቅንነት መታዘዝ ኢየሱስ ክርስቶስ የሰጣቸውን ትእዛዝ ሲያደርጉ በጣም ሌላኛው የሚገርመው ታሪክ የማቴዎስ ወንጌል ምዕራፍ 17 ላይ ጴጥሮስ እና ኢየሱስ ክርስቶስ ወደ መቅደሱ በተመለሱ ጊዜ ያለ ታሪክ አለ ስለ ቤተ መቅደሱ መክፈል የሚገባቸውን ግብር እንዲከፍሉ መተው ጠየቁት ይላል ከዛ ጴጥሮስን ምን አለው እዛ ታሪክ ውስጥ ሂድና መንጠቆ ሆን ወርውርና አሳ አጥምድ ከዛ ከአሳ አፍ ውስጥ 2 ዲናር ታገኛለህ በጣም አይመስልም አይደለ የማይመስል ነገር ነው በጣም አንዳንዴ ለኛ ለራሱ እንደው ይሆናል ብለንም የምንላቸው ነገሮች አሉ እግዚአብሔር ከተናገረ ይሆናል በቃ እግዚአብሔር ይቅር በሉ ብሎ ሲል በቃ ይቅር ማለት ብቻኛው እግዚአብሔርን ደስ የምናሰኝበት መንገድ ስለሆነ ማለት እግዚአብሔር የተናገረው ነገር ይሆናል እኛ ከውጤቱ ጋር ሳይሆን ከመታዘዙ ጋር ነው አብረን መጓዝ ያለብን ኢየሱስ ክርስቶስ ትእዛዙን መፈጸም ቃሉንና ምሪቱን ማድረጋችን በእርሱ ላይ ያለንን መታመን ያሳያል እግዚአብሔር ፈቃድ በሕይወታችን በሙላት እንዲፈጸም ሐሳቡ ያለምንም እንከን መፈጸም መከናወን እንዲችል ወገኖቼ እግዚአብሔር በቅንነት ልንታዘዘው ይጠብቃል አንዳንድ ጊዜ በጣም ታምራቶችን ማየት እንፈልጋለን ግን ታምራቶች ከመታዘዛችን በኋላ ነው የሚመጡት ታምራት ከመታዘዝ በኋላ ነው የሚመጣው ታምራት መጥቶ አይደለም ምን ታዘዘው የትኛው ነው የመጽሐፍ ቅዱስን የእግዚአብሔርን ጣልቃ ገብነት ብትመለከቱ እንደው በጣም ቀላል በሆነ መልኩ ዘጸአት ምዕራፍ 4 ላይ ሙሴ ከእግዚአብሔር ጋር በቁጥቋጦ እሳት መካከል እግዚአብሔርና ሙሴ በሚነጋገሩ ጊዜ አንድ ያለው ነገር ምንድነው እሱ በጅ ላይ ያለው ምንድነው ይለዋል በትር ነው በትሩን ጣለው ካለው በኋላ ነው በትሩ ወደ እባብነት የተቀየረው አይደለ ያ ተአምር የመጣው ሙሴ ከታዘዘ በኋላ ነው የኛ መታዘዝ የሚቀጥለውን ስራ እግዚአብሔር ለማድረግ አይቸገርም በእኛ መታዘዝ ውስጥ ሙሴ ባህሩን በተመለከተ ጊዜ በባህሩ ላይ እጅህን ዘርጋ አለው ይላል በጣም ሞኝነት የሆነ መታዘዝ ወገኖች ታዛዥነታችን ከታምራት ይቀድማል እሱን በማክበራችን እምነታችንን ማሳየት እንችላለን ኢየሱስ ክርስቶስ ትእዛዝን ሰጠ የሰጠውን ትእዛዝ በመከተል የክርስቶስ ኃይል ሲገለጥ ትመለከታላችሁ የእግዚአብሔር እቅድ ከሰው ማስተዋል ይበልጣል አዲሱ ኪዳን ያንን የሚያሳየንን የእግዚአብሔርን እውነት የምናይበት መጽሐፍ ኢየሱስ ክርስቶስ እነዚህን ሰዎች ልክ እንደተናገራቸው ሲመለከቱ የእውነት ዛሬ የምንሰብከው ወንጌል ለብዙዎች ሞኝነት ነው አይደል? ኢየሱስ ክርስቶስ ደሙን አፍስሷል ዋጋን ከፍሏል ስለ አንተ ስለ አንቺ ሞቷል ብለን ስንላቸው ሰዎች በጣም ለመረዳት ተቸግራቸዋል ምክንያቱም የነሱ ጥረት የሆነ ነገር ላይ እንደሚያደርሳቸው እንጂ የሚያስቡት በነፃ እንዴት አድርጎ ሰው የእግዚአብሔርን መንግስት ያገኛ የሚለው ነገር በጣም ሰው ውስጡ ያለ ችግር ኢየሱስ ክርስቶስ በመቀጠል በመጨረሻው የእራቱ ጊዜ ስለ አሳልፎ ስለሚሰጠው ሰው በጠረጴዛው ዙሪያ እርግጥ በጠረጴዛ ዙሪያ አይደለም የሚቀመጡት በዛን ዘመን የነበረው ባህል እንደ መደብ ነገር ነው ያለውና መደቡ ላይ ነው ተሰብስበው የሚቀመጡት እኛ ያው የመጨረሻው እራት ምስሉ ሊዜ ስናይ ጠረጴዛ ላይ ተቀምጠው ስለምናይ ግን የነሱ ታሪካዊ ልምምድ ምንድነው እሱ መደብ ላይ ተቀምጠው ያንዳንዳቸው አጠገብ ለአጠገብ ተቀምጠው ሰርክል አይነት ነገር ሰርተው ነው የሚመገቡት ስለዚህ ኢየሱስ እንግዲህ በዛን ሰዓት ላይ የሆነ ያለውን ነገር ከቁጥር 17 ጀምሮ እስከ 21 ባለው ሐሳቡ ስትመለከቱ ኢየሱስ ክርስቶስ በክህደት ታልፎ እንደሚሰጥ በዛ ምግቡን በሚመገቡበት ስፍራ ላይ የመካዱን ዜና ይነግራቸዋል ይሄ የኢየሱስ ክርስቶስ ንግግር በጣም እነዚህን ደቀ መዛሙርት በጣም ከልብ አስደንግጧቸዋል በጣም ከባዱ ክስተት በዚህ ስፍራ ላይ ይሄ ይሁዳ አስቡት ያን ሁሉ ዘመን ከኢየሱስ ጋር ነበረ። በጣም ብዙዎች ጠይቀውም ያላገኙ መልስ ያላገኙለት እኛም ራሳችን ቢቢ ስናነበው ሁሉ ጊዜ የምንጠይቀው እንዴት አድርጎ ነው ያ ሁሉ ዘመን አብሮ ኖሮ ይሄን ያህል ጉልበት ያገኘው? አስቡት ይሁዳ ኢየሱስን ሲሸጠው ለ30 ዲናር ነው የሸጠው። አስተውሱ እንደሆነ ምራፍ 14 ቁጥር 1 እስከ 11 ከቁጥር 1 እስከ 11 ስንመለከት ያቺ ሴት ምን አይነት ዋጋ ያለው ነበረ ሽቶ ሰብራ በክርስቶስ እግር ስር ያፈሰችው? እንደው በዚህ ሀገር ለውጠ ነው ነበረ በዚህ ዘመን አይደለ እስከ 80,000 ዶላር የሚያወጣ ሽቶ ነበረ ሰብራ በእግሩ ስር ያፈሰችው። ይሁዳ ለ30 ቀን ለባሪያ የሚከፈለውን ዋጋ ያንን የራሱ ለማድረግ አድርጎ ነው ኢየሱስን አሳልፎ የሰጠው። ያቺ ሴት ደግሞ በጣም ኢየሱስን ከመውደዷ የተነሳ አይ አበዛሽው እስከምትባል ድረስ በቃ አላት የሚባለውን ነገር በክርስቶስ እግር ስር አፍስሳ ነበር። ይሁዳ ከደቀ መዛሙርቱ ጋር እንኳን ሲላክ ተልኮ አጋንንት ሲያወጣ የነበረ ሰው በጣም አስደንጋጭ እኮ ነው አይደል ወገኖቼ? በጣም በኢየሱስ ክርስቶስ በሚበላበት የእራት ግብዣ ላይ ተቀምጦ ኢየሱስን መካድ በጣም ከባድ በጣም ወገኖች፣ እነዚህ ሰዎች በጣም እንዲያስተውሉት የፈለገው ነገር አለ። ኢየሱስ እነዚህ ሰዎች ከእርሱ ጋር ያላቸው ግንኙነት ከምንም ነገር በላይ መሆኑን ብቻ ሳይሆን የሕይወታቸውን ማዕከል እርሱን አድርገው የሕይወታቸው ውሳኔ በእርሱ ትእዛዝ፣ በእርሱ ማንነት፣ በእርሱ ፈቃድ ስር እንዲሆን በጣም ጌታ ፈልጓል። የምንገነዘበው ነገር የትኛውንም አይነት ነገር በሕይወታችን ውስጥ ኢየሱስ ክርስቶስን ማዕከል ያደረገ ካልሆነ ውጤቱ ኪሳራ ነው። ይሁዳ ከኢየሱስ ጋር መዋልን አብሮ ማሳለፍን መረጠ እንጂ የዮሐንስ ወንጌል ምዕራፍ 12 ላይ ሌባ ስለነበረ ገንዘብ ያዥ ስለነበረ ብሎ ይላል የሚለው ቃል አለ። ስለዚህ በጣም ኢየሱስን ለጥቅም ነው እንጂ የተጠጋው ኢየሱስን የእውነት ስለሚወደው አልነበረ። ወገኖች እግዚአብሔር ማዕከል ያሆነበትና የሆነለት ሕይወት እያንዳንዱ እርምጃና አካሄድ በእግዚአብሔር ፈቃድ በእግዚአብሔር ሐሳብ ባይመቸንም እንኳን በእርሱ በማንነቱ የሚለካ እንጂ በእኔና በእናንተ ስሜት የሚመዘን አይደለም። ጳውሎስ አንድ ቦታ ላይ ለቆሮንቶስ ሰዎች ምን ብሎ ይላቸዋል? ኢየሱስ ይህንን ከተናገረ በኋላ ደቀ መዛሙርቱ እኔ እሆንን እያሉ ራሳቸውን ይጠይቁ ይፈትሹም ነበረ ብሎ ይላል። እግዚአብሔርን ማዕከል ያደረገው ሕይወት ለእግዚአብሔር ምላሽ ሲሰጥ አንደኛው ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 9 ላይ አሁን ግን ደስ ብሎኛል ይላቸዋል ጳውሎስ። ደስታዬ ስላዘናችሁ ሳይሆን ሐዘናችሁ ንስሐ ለመግባት ስላበቃችሁ ነው። ምክንያቱም ሐዘናችሁ እንደ እግዚአብሔር ፈቃድ እንጂ ከእኛ የተነሳ ምንም አልተጎዳችሁ። ስለዚህ የጳውሎስ በጣም ትልቁ ደስታ እነዚህ ሰዎች የነበሩበትን የጥፋት ሕይወት ለመመለስ ሐዘናቸውን እንደ እግዚአብሔር ፈቃድ አድርገው ነበር። የሕይወት አካሄዳችንን መመለሳችን የሚለካውና የሚታየው እንደ እግዚአብሔር ፈቃድ መሆን ሲችል ነው። ይሁዳ ሜቢ ታሪኩን ገፋ አድርገን በሚመጡት ክፍሎች ስንመለከት የሄደውን የወሰነውን ውሳኔ ማየት እንችላለን። ግን እነዚህኞቹ ራሳቸውን ሲመለከቱ ራሳቸውን ጥያቄ ሲጠይቁ በእውነት በእምነት እንደሆንን ራሳችንን እንፈትሽ እንፈትንም ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 13 ባለሳሳት ቁጥር 5 ላይ በእምነት እንደሆነ አካሄዳችን ጌታን በእውነት መውደዳችን ከእርሱ ጋር ተጣብቀን መኖራችን በወይን ግንዱ ላይ እውነተኛ የሆነ መጣበቅ አለን ወይ? በመንፈሳዊ ጉዞአችን ራሳችንን መመርመር መፈተሽ በጣም ያስፈልጋል። ጳውሎስ ለሌሎች ከሰበኩኝ በኋላ የተጣልኩኝ እንዳልሆን ብሎ ይናገራል አይደለ? ጳውሎስ ሐዋርያ ነው፣ በጣም የቀደመ ነገር አለው። ግን ጳውሎስ አስቡት እንግዲህ ይህን ሁሉ ሮጦ ይህን ሁሉ ጉዞ ተጉዞ ለሌሎች ከሰበኩኝ በኋላ የተጣልኩኝ እንዳልሆን ብሎ ማለት ከቻለ እኔና እናንተ ቁጭ ብለን ራሳችንን መመልከታችን በጣም ቁልፍና ወሳኝ ነው። በሌላ ቦታ ላይ ቅድም እንዳልኩት በእምነት ብትሆኑ ራሳችሁን ፈትሹ መርምሮ እንደሚል ማለት ነው። ጳውሎስ ሩጫውን እንኳን ሲጨርስ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ከዚህ በኋላ የጽድቅ አክሊል ይጠብቀኛል ብሎ ለማለት ራሱን መፈተሽ ነበረበት። ይሄ ማለት መዳናችንን ደህንነታችንን እናጣለን እያልኩኝ አይደለም ያለሁት። ግን በእያንዳንዱ የህይወት አካሄዳችን ውስጥ ጉዟችን ከእርሱ ጋር የተጣበቀ ነው ወይ? ከእርሱ ጋር አንድ ላይ የተጓዝን ነው ወይ? ኢየሱስ አሳልፎ ይሰጣው ሊሰጣው የሚችለው ማን እንደሆነ በተለይ የትንቢት ፍጻሜ በዚህ በይሁዳ ላይ መፈጸሙን سنመለከት መዝሙር ምዕራፍ 41 ቁጥር 9 ነው ይሄንን ሐሳብ ያዘው የትንቢት ፍጻሜ በይሁዳ ላይ የተፈጸመውን የምንመለከተው ምን ብሎ ይናገራል የእንጀራዬን ተካፍሎኝ የበላ የምተማመንበትም የቅርብ ወዳጄ በኔ ላይ ተረከሱን አነሳ ብሎ ይላል በጣም እግዚአብሔር ይጠብቀን እግዚአብሔር በእውነት የሱ በጎና መልካም የሆነው ሐሳብ መፈጸሚያዎች እንድንሆን ጌታ ይርዳን ايه ማሳራራት ምናምን አይደለም ባለፈው ብያችኋለሁ ደሉ የሚባል አንድ ሰባኪ አለና ድንገት ታቁታላችሁ እርግጠኛ እና አንድ ጊዜ አንድ ቦታ ላይ ሲሰብክ ምን አለ እንደው አለ አስፈራርቻችሁ እዛው ብንገናኝ ይሻላል አማሙቂያችሁ እዚህ ከመትቀሩ አይ ቲንክ እውነቱን ነው ይሄ ነው ማስበው አይደለ የማስፈራራት ምናምን ነገር ሳይሆን እውነቱን እንደ እውነትነቱ መረዳት ማለት ሞክ የሚያደርግ ነገር መናገር እንችላለን ግን የሚበጀን የሚጠቅመን ምንድነው እሱ የበለጠ ከርሱ ጋር መጣበቅ የምንችልበት የበለጠ ህይወታችን ፍሬን ማፍራት የሚችልበት ነገ ከነጎዳ ተነስተን መጽሐፋችንን ገልጠን ማንበብ ይሄ መጽሐፍ ለኛ የሚለንን ነገር መስማት እኛ የምንፈልገውን ወደ መጽሐፉ አይደለም መጽሐፉ ግን ለኛ የሚለውን ነገር መስማት ወገኖች ጌታ ይህንን እራት እንዲበሉ በጣም ሲፈልግ በእነሱ ውስጥ እንዲቀመጥ የፈለገው ነገር አለ በኢቫንጀሊካል ወይም ደግሞ በወንጌል አማኞች መካከል ያለ ትራዲሽን ወይም ደግሞ ሳክራመንት ወይም ትእዛዝ የጌታ እራት በጣም ወሳኝና ቁልፍ የሆነ ነገር አይደል ጥምቀት የጌታ እራት እነዚህን የመሳሰሉ ነገሮች ግን ለናሰው የሚገባን ነገር ምንድነው እሱ ኢየሱስ ክርስቶስ ያንን ነገር በጣም እንዲገባን እንድንረዳ የፈለገው ነገር ምንድነው እሱ የሚከፍለው ዋጋ በጣም እጅግ ውድ የሆነ ዋጋ ነው የሚፈሰው ደም በእግዚአብሔር ፊት የሚታይ ደም ነው ኢየሱስ እንጀራን አንስቶ ባርኮ ቆርሶ ለደቀ መዛሙርቱ ሰጣቸው ይህ ሥጋዬ ነው ኢሳይያስ ምዕራፍ 53ን ብትመለከቱ ያ ኢሳይያስ ምዕራፍ 53 በመከራ ስለሚያልፈው ባሪያው ይናገራል ያ ባሪያ የሚያልፍበት መከራ የሚከፍለው ዋጋ ለዓለም ኃጢአት ኢየሱስ ክርስቶስ በመስዋዕትነት መሰጠቱ እና እናንተ በክርስቶስ ቤዛነት አማካኝነት መዳናችን ቤተክርስቲያን እና እናንተ ማህበረ ምእመናን አንድ ሊያደርገን የሚችለው ነገር የክርስቶስ ማንነት ነው ቅድም በማዕዱ ዙሪያ ተቀምጠው ኢየሱስ ክርስቶስ ማዕከላቸው ነበር የሱን ማዕከልነት በጣም መጠበቅ አለባቸው አይደለ እኔና እናንተን የትኛውም የቤተ እምነት አስተሳሰብ አመለካከት አንድ ያደርገን ብዙ የተለያዩ የቤተ እምነት አስተሳሰቦች አሉ እኔና እናንተን አንድ ሊያደርገን የሚችለው ይሄ የተቆረሰው ለሰው ልጆች ኃጢአት መስዋዕት የተሰጠው የክርስቶስ ማንነት እኔና እናንተን ማንነት በጣም አንድ አድርጎ ሊጠብቅ የሚችለው የክርስቶስ የፈሰሰው ደሙ ነው። በሐሳብ በጣም ብዙ የማንግባባቸው ወይም ደግሞ የማንስማማባቸው ነገሮች ሊኖሩን ይችላል። ስለ ብዙዎች የሚፈሰው የኪዳኑ ደም ግን እኔና እናንተን ወደ አዲሱ ኪዳን ይዞን ገብቷል። በኤርሚያስ መጽሐፍ ላይ ስለ አዲሱ ኪዳን ሲናገር ድንጋዩን ልብ አውጥቼ የሥጋን ልብ ሰጣቸዋለሁ። በልባቸውም ላይ ትእዛዜን ህጌንም ደግሞ እጽፋለሁኝ ዕብራውያን ላይ እንደሚናገር እንደ ህጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ደም ሳይፈስ ስርየት የለም የክርስቶስ ደም ስለፈሰሰ እኔና እናንተ ስርየትን ማግኘት ይችላል ለዚህ ነው ዮሐንስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ምን ያደርጋል ይላል ያነጻል የመንግስቱ መምጣት ኢየሱስ ክርስቶስ ስለሚመጣው መንግስት ይናገራል ራይ ምዕራፍ 19 ቁጥር 9 ላይ ምን ብሎ ይናገራል ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለ ጻፈ አለ ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ ብሎ ይላል የክርስቶስ ኢየሱስ የቃል ኪዳኑ ደም የፈሰሰው ደም የተከፈለው ዋጋ የመስቀሉ ሥራ እኔና የናንተን በፍጹም አንድነት እስከ መጨረሻ አጽንቶ ሊያቆይ ሊጠብቅ የሚችል ብቸኛው እውነት ነው በጣም እዚህ ጋር እንደው ልናስተውለው የሚገባን ነገር እንደነዚህ አይነት ትራዲሽኖች በጣም ልንጠብቃቸውም ልንይዛቸውም የሚገቡ ናቸው ይሄንን ሐሳብ ሳነብ ሳጠና በጣም የተማርኩት ማለት የተገነዘብኩት ነገር ምንድነው እሱ ከ አሜን ከንቱ አይደለም ጥየሙሉ ጌታ ይባርክሽ አይዘ ምንም ችግር የለም ይሄ ትራዲሽን በጣም አስፈልጊና በጣም ወሳኝ ነገር ነው ትራዲሽን በጣም ከክርስቶስ መብለጥ በልጦ ሲገኝ ነው ከፋቱ እንጂ እንደነዚህ አይነት ነገሮች በጣም በተለይ በቸርች ሂስትሪ ያሉት ነገሮች ወደ ኋላ መለስ ብላችሁ ስትመለከቱ በጣም የሚጠበቁ የቤተክርስቲያን ስርዓቶች አሉ ባህሎች አሉ ኢየሱስ ክርስቶስ ለፈሪሳውያን እንኳን ያላቸው ነገር ምንድነው እሱ እነዚህ ነገሮች ሳትተው ማለት ትራዲሽኖቻችሁን ሳትተው እነዚህ ነገሮች ግን ብትጠብቁ ብሎ የሚላቸው ማለት እና የፋሲካ እራት ወይም ደግሞ የጌታ እራት በጣም ወሳኝና ቆልፍ የሆነ ነገር በዚህ አጋጣሚ በሚመጣው ሳምንት እንደ እግዚአብሔር ፈቃድ አብረን የጌታን እራት እንወስዳለን ስለዚህ ትራዲሽን ወገኖቼ በህብረትና በአንድነት የምናደርገው ብቻም ሳይሆን ብንችል በቤታችን ለቤታችንና ለቤተሰቦቻችን የምንተው ትራዲሽን የምንተው ካልቸር መኖር መቻል አለበት ክርስቲያናዊ የሆነ የጌታን እራት ከልጆቻችን ጋር እንወሰድ ይያልኩኝ አይደለም ያለሁት ክርስቲያናዊ አይደንቲቲ ሊሰጥ የሚችል ትራዲሽን ማለት ነገ ከነጎዲያ በሚሄዱበት በሚኖሩበት ኑሮ ውስጥ መለስ ብለው ሲያስቡ አባቴ እናቴ ቤተሰቦቼ አንዳንድ ጊዜ ትንንሽ ልጆች ያለን ወገኖች ቸርች ለመምጣት ምናመነታበት ጊዜ አለ አይደለ እኔና እናንተ ለቸርች ዋጋን ካልሰጠን ቸርች የሚሄድን ትራዲሽንን ዋጋ ካልሰጠነው ገስዋት ልጆቻችን ነገ ሲሄዱ አባትና እናቴ አይሄዱም ነበረ ስለዚህ ባልሄድ ምንም ችግር የለውም ብለን እንላለን ማለት ይላል ስለዚህ ትራዲሽኖች ብለን ስንል በጣም ክርስቲያናዊ የሆኑ ልናደርጋቸው የሚገባው ይሄ ሳይድ ኖት በእምነት ለትውልዶች ሊተላለፍ የሚገባ መገንባት ያለበት በዚህ ሐሳብ ውስጥ በጣም ጠቅለል ባለ መልኩ የተመለከትናቸው ነገሮች ስናይ በጣም እግዚአብሔር በነገሮች ውስጥ ሁሉ ባለቤት ነው ሉዓላዊ ነው ያንዳንዱ በፋሲካው በዓል ስርዓት ውስጥ የነበረው ይሄ ክስተት በእግዚአብሔር እቅድ ዓላማ የማዳን ሐሳብ ፍጻሜን ማግኘት እንዲችል በዛ ሐሳብ ውስጥ ተመርቷል እግዚአብሔር ሉዓላዊነት የእግዚአብሔር እቅድ በሰዎች ኃጢአት አይሰናከልም የሚመስለው ይሁዳ ኢየሱስን ልክ ሲክደው የእግዚአብሔር እቅድ እንደሚበላሽ ያህል ነው አይደል ምናስበው ምክንያቱም በሞት እንደተሸነፈ አይነት ነገር ነው የሚታሰበው ነገር ግን የሰው የትኛውም ያህል ተንኮል የኃጢአት የትኛውም ያህል ክፋት የእግዚአብሔርን እቅድ አያበላሽው በየትኛውም በቃ ጠፋ በሚባሉ ነገሮች ውስጥ ሁሉ እግዚአብሔር እቅዱን ለማድረግ የሚከለክለው የለም ልባችንን እንድናይ እንድንመረምር ደቀ መዛሙርቱ ታማኝነታቸውን እንዲጠይቁ እንዲፈትሹ ዘወትር እንደአማኝ እንደ ክርስቲያን ራሳችንን እንድናይ ጣም ራሳችንን እንድንወቅስ ሳይሆን ራሳችንን እንድንፈትሽ የአዲሱ ኪዳን የተቀበልነው እውነት ከምንም ነገር በላይ ዋጋ ያለው ስለሆነ ያ ኪዳን ሁልጊዜ እኔና እናንተን አሁንም በሚመጣው መንግስት ውስጥም ተካፋዮች መሆናችንን ማሳየት ያ ብቻም ሳይሆን የሚመጣውን መንግስት እንድናስብ ይሄንን አብረን ደግሞ ተመልክተናልና ጌታ ይርዳን ወገኖቼ ሁላችንም በጌታ ፊት ተነስተን እንጸልያለን